ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። እለቱ ሐሙስ ሰኔ 20 2011 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ቆንጂት ታዬና
አዳነች ፍስሐዬን። ብርሃን ኃይሉ ፕሮግራማችንን ትመራለች። የዓለም ዜናዎች እናስቀድምና ከኢትዮጵያ ወቅታዊ ሁኔታ ላይ የሚያተኩሩ በርከት ያሉ ዘገባዎችና ቃለ መጠይቆች ይኖሩናል።
በቤንሻንጉል ጉሙዝ ውስጥ 57 ሰዎች በታጣቂዎች ተገደሉ ሲሉ የክልሉ ባለስልጣናት ተናግረዋል። የምሽቱ አብይ ርዕስ ያተኩርበታል። ማምሻውን አሁን ከመሸ ባገኘነው ዜና ሰሞኑን በባህር ዳርና በአዲስ አበባ ከተፈጸመው ጥቃት በተያያዘ ከአማራ ክልል 262 ከአዲስ አበባ 43 ተጠርጣሪዎች በቁጥጥር ስር መዋላቸውን የጸጥታና የፍትህ የጋራ ግብረ ኃይል አስታውቋል። ዘገባውን እንደደረሰን እናሰማለን።
አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ዜናውን እናስቀድማለን።
ሰሞኑን በባህር ዳርና በአዲስ አበባ ከተፈጸመው ጥቃት ጋር በተያያዘ ከአማራ ክልል 262 ከአዲስ አበባ 43 ተጠርጣሪዎች በቁጥጥር ስር መዋላቸውን የጸጥታና የፍትህ የጋራ ግብረ ኃይል አስታውቋል። በባህር ዳርና በአዲስ አበባ በተፈጸሙት ጥቃቶች መካከል ግንኙነት መኖር ያለመኖሩን ከድምዳሜ ላይ አለመደረሱን ነው ያስታወቀው። ቀደም ሲል ግን በሁለቱ ጥቃቶች መካከል ግንኙነት እንዳለ መንግስት አስታውቆ ነበር። ግብረ ኃይሉ ዛሬ ባወጣው መግለጫ ግን በቀጣይ በምርመራ የምናሳውቅ ይሆናል ነው ያለው። በአዲስ አበባ በጦር ኃይሎች የታማዦር ሹሙ ላይ ከተፈጸመው ግድያ በተጨማሪ በሌሎች ከፍተኛ የመንግስት ባለስልጣናት ላይም ተከታታይ የግድያ ጥቃት ታቅዶ እንደነበረ ግብረ ኃይሉ አመልክቷል። እስክንድር ፍሬው።
የሀገር መከላከያ ሚኒስቴር ጠቅላይ አቃቤ ሕግ፣ የብሔራዊ መረጃና ደህንነት አገልግሎት እንደዚሁም የፌዴራል ፖሊስ ናቸው የጸጥታና የፍትህ የጋራ ግብረ ኃይል በሚል መግለጫውን ያወጡት። ግብረ ኃይሉ እንዳስታወቀው ሰኔ 15 2011 ዓ.ም በባህር ዳርና በአዲስ አበባ በተፈጸሙት ጥቃቶችና ግድያዎች የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። ከአማራ ክልል 212 ተጠርጣሪዎች ከነሙሉ ትጥቃቸው፣ ከአዲስ አበባ ደግሞ 43 ተጠርጣሪዎች በቁጥጥር ስር መዋላቸውን ያስታወቀው። በዚሁ በአዲስ አበባ ከተማ 2 መትረየስ 27 ክላሽንኮቭ ጠመንጃዎች፣ በርካታ ሽጉጦች ከጥይቶቻቸው ጋር እንደዚሁም የተለያዩ የጥቃት ማስፈጸሚያ እቅዶችና ሰነዶች መያዛቸውንም ጠቅሷል። በአዲስ አበባ በጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንንና በጥሮተኛው ጄኔራል ገዛኢ አበራ ላይ የግድያ ወንጀል መፈጸሙ የተገለጸው ግለሰብ ማንነትም ለመጀመሪያ ጊዜ ይፋ ተደርጓል። ግድያውን የፈጸመው የኤታማዦር ሹሙ የቅርብ ጠባቂ 10 አለቃ መሳፍንት ጥጋቡ መኮንን እንደሆነ ነው ግብረ ኃይሉ ያመለከተው። ጥቃቱን የፈጸመው ግለሰብ በፌዴራል የጸጥታ ኃይል ቆስሎ በቁጥጥር ስር መዋሉንም አስረድቷል። የግድያው ሴራ ግን በኤታማዦር ሹሙ ላይ ብቻ የታቀደ እንዳልነበርም ነው የጠቀሰው። በሌሎች ከፍተኛ የመንግስት የስራ ኃላፊዎች ላይ ጭምር ተከታታይ ግድያ ለመፈጸም የታቀደ ሴራ እንደነበር ግብረ ኃይሉ አመልክቷል። ነት ስለመኖሩ ወይም አለመኖሩ ግን ከድምዳሜ ላይ አለመደረሱን ነው የጠቆመው። ግንኙነት ስለመኖር አለመኖሩ በቀጣይ በምርመራ የምናሳውቅ ይሆናል ነው ያለው የግብረ ኃይሉ መግለጫ። መንግስት ሰሞኑን በሰጣቸው መግለጫዎች በሁለቱ ጥቃቶች መካከል ግንኙነት እንዳለ መናገሩ ይታወሳል። በነገው ዕለት በጠቅላይ ሚኒስትር ጽህፈት ቤት እንደሚሰጥ የሚጠበቀው መግለጫ እነዚህን ለመሳሰሉ ጥያቄዎች ምላሽ እንደሚሰጥ ይገመታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዶክተር አረጋዊ በርሀ በትናንትናው ዕለት በመቀለ ከተማ በተካሄደው የጀነራሎች የቀብር ስነ ስርዓት ለመሳተፍ በሄዱበት ወቅት በወጣቶች ጥቃት ሊደርስባቸው ተሞክሯል። በጸጥታ ኃይሎች ትብብር ከጥቃቱ ተርፏል ይላል ዘጋቢያችን ሙልጌታ አጽብሃ ከመቀለ በላከው ዘገባ፣ ቀጥሎ ይቀርባል።
የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በርሀ በትናንትናው ዕለት በመቀለ ከተማ የጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራ ስርዓተ ቀብር ለመሳተፍ በተገኙበት ጊዜ በወጣቶች ጥቃት ሊደርስባቸው ተመክሯል። የጀነራሎቹ የቀብር ስነ ስርዓት ከመካሄዱ በፊት በትግራይ ሰማዕታት ሐውልት በነበረ የሽኝት መርሃ ግብር ለመሳተፍ ዶክተር አረጋዊ በርሀ ወደ ሰማዕታት ሐውልት ቅጥር ግቢ ለመግባት በሞከሩበት ጊዜ ወጣቶች መግባት የለበትም ብለው ጥቃት ሊያደርሱ ሞክረዋል። በጊዜው በጸጥታ ኃይሎች ትብብር ከጥቃት ሊወጡ ችለዋል። ለተፈጠረው ግርግር ለማረጋጋትም ፖሊስ አስለቃሽ ጭስ ተጠቅሟል። በተፈጠረው ሁኔታም የፖሊስ አባላትና መኪና በድንጋይ እንደተመቱ ጉዳት የደረሰባቸው የፖሊስ አባላትም በሆስፒታል ሕክምና እንደተሰጣቸው ያገኘነው መረጃ ያመለክታል። ዶክተር አረጋው በርሀ ከጥቃት ሙከራ በኋላ ፖሊስ ወደ መቀለ ከተማ ፖሊስ ጽፈት ቤት እንደወሰዳቸውና አመሻሽ ላይም ወደ እንግዳ ማረፊያ ተወስደው ማደራቸው ምንጮች ለቪኦኤ ገልጸዋል። ዶክተር አረጋው በርሀ በአሁኑ ጊዜ ወደ አዲስ አበባ የተመለሱ ነው። በዚህ ጉዳይ አስመልክቶ በነገው ዕለት ለመገናኛ ብዙሃን መግለጫ እንደሚሰጡ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታን እናመሰግናለን። ቀጣዩ ዘገባ ወደ ኤርትራ የሚወስደን ይሆናል። የኤርትራን የሰብአዊ መብት ይዞታ የሚከታተሉት የተባበሩት መንግስታት ልዩ መርማሪ ሰሞኑን የካቶሊክ ቤተክርስቲያን የበጎ አድራጎት ስራዎችን መገደብን ጨምሮ ተፈጽመዋል ስላሏቸው አድራጎቶች ሪፖርት ማውጣታቸው ሲታወስ፣ በተባበሩት መንግስታትና በሌሎችም ዓለም አቀፍ ድርጅቶች የኤርትራ መንግስት ቋሚ ሚሽን በጉዳዩ ዙሪያ ምላሽ ሰጥቷል። በመንግስታቱ ድርጅት ልዩ ራፖርተር የተሰጠው መግለጫ የተሳሳተ ነው ያለው ይኸው የቋሚ ሚሽኑ መግለጫ ኤርትራ የክርስትና የእስልምና እና የሌሎችም እምነት ተከታዮች በሰላም ለዘመናት የኖሩባት ሀገር ነች። ይህ እና የህዝቧን የመቻቻል ባህል መሰረት አድርጋ በዘመናዊ ህግጋቷም የእምነት ነጻነት ከበሬታም አካታ የምትገኝ ሀገር ነች ብሏል። አስከትሎም መንግስት ከሚመለከታቸው የሃይማኖት ተቋማት ጋር ተገቢውን ምክክር አድርጎ በ1995 እንደ አውሮፓውያን ዘመን የመንግስቱን የቁጥጥር ስልጣንና የሃይማኖት ተቋማትን ልማት ነክ እንቅስቃሴዎች ወሰን በዝርዝር ያስቀመጠ ደንብ አውጥቶ እንደነበር አስታውሷል። በቅርቡ የጤና ሚኒስቴር የወሰደው በአብዛኛው በካቶሊክ ቤተክርስቲያን የሚካሄዱ ክሊኒኮችን የሚመለከተው መመሪያም ከዚህ ቀደም ሙሉ በሙሉ ተግባራዊ ሳይደረግ ቆይቶ የነበረ ደንብ ያስፈጸመ ነው ብሏል። ስለሆነም አለ በተባበሩት መንግስታት የኤርትራ ቋሚ ሚሽን ባወጣው በዚህ መግለጫ እርምጃው የጤና አገልግሎቶችን ያደናቅፋል የሚለው ውንጀራ የተደረገው የስራ ሂደት ማዛወር እንጂ ሌላ ባለመሆኑ ከእምነት የራቀ ነው። የኤርትራ መንግስት ለህዝቡ የጤና ጥበቃ አገልግሎትን ለማስፋፋት ባለፉት 20 ዓመታት ያደረገው ጥረትና ክንዋኔ በመንግስታቱ ድርጅት የሚሊኒየም የልማት ግብ የተመዘገበለት ነው ሲልም አክሏል። ኤርትራ ውስጥ በቅርቡ የተወሰዱትን የካቶሊክ ቤተክርስቲያን እንቅስቃሴዎችን የመገደብ እርምጃዎችና የኦርቶዶክስና ሌሎችም አብያተ ክርስቲያናት አባላትን በዘፈቀደ መታሰራቸው እጅጉን አሳስቦናል ብለው የኤርትራን የሰብአዊ መብት ሁኔታ የሚከታተሉት የተባበሩት መንግስታት ልዩ መርማሪ ዳንኤላ ክራቬትስ ባለፈው ሳምንት ነበር መግለጫ ያወጡት። የክልሉ የሰላምና የመረጋጋት ድባብ የተሻሻለ ይሁን እንጂ እነዚህ አድራጎቶች የሚያሳዩት ሀገሪቱ ውስጥ ያለው የሰብአዊ መብት ይዞታ አለመለወጡን ነው ሲሉም መናገራቸው የሚታወስ ነው።
የሱዳን የተቃውሞ ንቅናቄ መሪዎች የአፍሪካ ህብረትና ኢትዮጵያ በጣምራ ያቀረቡት ለሱዳን ቀውስ መፍትሄ ይሆናል ያሉት እቅድ ሐሳብ ዛሬ መረከባቸውን ገልጸዋል። ኢትዮጵያና የአፍሪካ ህብረት ከቅርብ ሳምንታት ወዲህ የሱዳን ወታደራዊ መማክርትና ሲቪል አስተዳደር እንዲመሰረት የሚጠይቁት የተቃውሞ መሪዎችን ሲሸመግሉ ቆይተዋል። የሱዳን ወታደራዊ ኃይል ካርቱም ላይ የነበረውን የመቀመጥ አድማ ለመበተን ኃይል ከተጠቀመ በኋላ ሲካሄድ የነበረው ድርድር መፍረሱ የሚታወስ ነው። በጥቃቱ ወቅት በሀገሪቱ ዙሪያ 128 ሰዎች እንደተገደሉ የተቃውሞው አዘጋጆች ተናግረዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቱኒዚያ ላይ በተፈጸመው ሁለት የአጥፍቶ ጠፊ ጥቃት ቢያንስ አንድ ፖሊስ ሲገደል በርካታ ሌሎች መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። እስካሁን ለጥቃቱ ኃላፊነት የወሰደ የለም። የመጀመሪያው ጥቃት የደረሰው በማዕከላዊ ቱኒዝ ሲሆን አጥፍቶ ጠፊው ቻርልስ ደጎል ጎዳና ላይ የነበረ የፖሊስ ጥበቃ ጋር ሲጠጋ ፈንጂውን እንዳፈነዳው ነው የተዘገበው። አንድ ፖሊስ በጥቃቱ ሲገል ሌላ ፖሊስና ሶስት ሲቪሎች ቆስለዋል ነው ያለው የሀገሪቱ የሀገር አስተዳደር ሚኒስቴር። ከአስር ደቂቃ በኋላ ደግሞ ሁለተኛው አጥፍቶ ጠፊ አልኳርጃኒ ወረዳ በሚገኝ ፖሊስ ጣቢያ ላይ ራሱን በማፈንዳቱ አራት ፖሊሶች እንደቆሰሉ ሚኒስቴሩ ጨምሮ ገልጿል።
በመጨረሻም ፕሬዚደንት ትራምፕ ቡድን 20 በመባል በሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ላይ ለመገኘት ጃፓን በገቡበት ወቅት ለቡድኑ ያላቸውን ቁርጠኛነት ለመግለጽ እየሞከሩ ነው። የአሜሪካ ወዳጅ የሆኑት ሀገሮች የፕሬዝዳንቱን ቁርጠኛነት አስመልክቶ ስጋት ሲያሰሙ መቆየታቸው ተገልጿል። ትራምፕ ኦሳካ ላይ ከአውስትራሊያ ጠቅላይ ሚኒስትር ስካት ሞሪሰን ጋር ስራ ለታከለበት እራት በተገናኙበት ወቅት አሜሪካ ብቻ የሚለው እምነት በእስያ ፓሲፊክ ቀጠና የዋሽንግተን ቅርብ ወዳጅ የሆነ ሀገሮችን እየጎዳ መሆኑን የሚያመላክት ጥያቄ አንድ ጋዜጠኛ ጠይቆ ነበር። ፕሬዝዳንት ትራምፕ ታዲያ ከወዳጆቻችን ጋር እንሰራለን፣ ወዳጆቻችንን እንጠብቃለን ሲሉ መልሰዋል። ከወዳጆቻችን ጋር ግዙፍ የንግድ ጉድለት ወርሰናል፣ ለወዳጅ ሀገሮች ወታደራዊ እርዳታ ሳይቀር እናቀርባለን በማለት አክለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የዓለም ዜናዎቹን አድምጠናል። የሐሙስ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅት ነው የምታደምጡት። እስከ 4 ሰዓት ድረስ አብረናችሁ ነን። የምናስተናግዳችሁ ቆንጂት ታየና
አዳነች ፍስሐዬ ነን። መግቢያው ላይ እንዳልነው ወቅታዊ ዘገባዎች አካተናል።
ወደዚያ ከማለፋችን በፊት ወደ ኋላ ላይ የሚቀርቡ ሌሎች ቅንብሮችን እናስተዋውቅ። ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ከአቶ ንጉሱ ጥላሁን ጋር ትናንትና የተጀመረው ቃለ መጠይቅ ሁለተኛ ክፍል ይቀርባል። ሌላም ውይይት አለን።
ቅዳሜ ባህር ዳርና አዲስ አበባ ላይ በተከሰተው ድርጊት ከዛም በኋላ እሱን ተከትሎ የሚወጡት መረጃዎች እና ከዚህም ከዛም የሚሰሙት ነገሮች እነዚህም ሁሉ ስሜቶች በአንዴ እንዲሰሙን አድርጎናል። የመግለጫውም አንዱ ዓላማ እኛ እንደ ሰው እንደተሰማን ከሀዘናችን ጋር ተጎዱ ወገኖችም ልባቸውም ለተሰበረ መጽናናትንም ለማጋራት ነው።
አቶ ተመስገን መንግስቱ ይባላሉ። የአማራ ማህበር በሰሜን አሜሪካ የተባለ ቡድን መስራቾች አንዱና የህዝብ ግንኙነት ተጠሪ ናቸው። መሰንበቻውን በባህር ዳርና በአዲስ አበባ ከፍተኛ የመንግስት ባለስልጣናት የተገደሉባቸው ድንገቶች ዙሪያ ከሰጡት ቃል የተወሰደ ነው። በሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። አሁን በቀጥታ ወደ ምሽቱ አብይ ርዕስ እንሄዳለን።
በቤኒሻንጉል ጉሙዝ ዳንጉር ወረዳ ኢባንጂ የሚል ስፍራ ባለፈው እሁድ የታጠቁ ሰዎች 57 ሰዎች ገደሉ ሲሉ የወረዳውና የክልሉ ባለስልጣናት ተናገሩ። ታጣቂዎቹ ከአማራ ክልል የመጡ ናቸው ሲሉ ባለስልጣናቱ ገልጸዋል። ከአማራ ክልል በጉዳዩ ዙሪያ ምላሽ ለማግኘት ያደረግነው ጥረት አለመሳካቱን ገልጾ ናኮር መልካ የሚከተለውን ዘገባ አስተላልፏል። ቀጥሎ ይቀርባል።
በዳንጉር ወረዳ ዲልባንጂ የሚባል ስፍራ ነው ይህ አስከፊ ግድያ የተፈጸመው አሉ የወረዳው አስተዳዳሪ አቶ ካሳውን ፖሊስ። ባለፈው እሁድ ማለትም ሰኔ 16/2011 ዓ.ም ከሌሊቱ 11 ሰዓት ተኩል ገደማ ቁጥራቸው ለጊዜው አልተለየ ታጣቂዎች 26 ሰዎችን ተኩሰው ሲገሉ 31 ሰዎችን ደግሞ ከነቤታቸው አቃጥለዋቸዋል ሲሉ የወረዳው አስተዳዳሪ ገልጸዋል። ከ40 ሰዎች በላይ በጥቃቱ የቆሰሉ ሲሆን 44 ቤቶችን ተቃጥለዋል ብለዋል። ከተጎጂዎች መካከል አብዛኛዎቹ ሴቶችና ህጻናት ናቸው ያሉት አቶ ካሳሁን ስለ ጥቃት ፈጻሚዎቹ ማንነት በተመለከተ ተከታዩን ዘግበዋል። የተደራጀ ኃይል ስልጠና የወሰዱ 600 ሰው ተበትኖ ታሩ ያድርጎ ጫካ እንደገባ መረጃ ደርሶን ነበር። ለመከላከያ ኃይሉ ነግረን ነበር። የታጠቀ ኃይል ነው። ጀልባቸው ሻንጣ አለ፣ ኮፍያ አላቸው። ማጠረ ሽምቅ ልብስ ነው ለብሱት። በብሬንና በቦምብ ነው ሰዎቹን የደረሷቸው። ከዚህ ባሻገር አንድም ቁጥጥር ስር የዋለ የለም። ክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባጌታ ጥቃቱ የተፈጸመበትን ምክንያት አለማወቃቸውንና ታጣቂዎቹ እንዲያዙ የጸጥታ አካሉ ክትትል እያደረገ ነው ሲሉ ገልጸዋል። ቀድሞ ለመከላከል ለምን አልተቻለም ብዬ ለጠየኳቸውም ተከታዩ ምላሽ ሰጥተውኛል። እንግዲህ ቀድሞ ለመከላከልም የጥቃት ሰዓቱ ይወስናል። አሁን ሰላም ነው። የጸጥታ ዘርፉም እዚህ ያለ ስለሆነ ማስተላለፍ የምፈልገው መልዕክት እንግዲህ ህብረተሰቡ አካባቢውን ለቅቶ እንዲጠብቅ ነው። አስፈላጊውን ሁሉ መረጃ በመስጠት የጸጥታ ኃይሉን እንዲተባበር ነው። አሁን ካለው ወቅታዊ ሁኔታ ጋር ተያይዞ ከአማራ ክልል ባለስልጣናት ጋር በዚህ ዙሪያ እስካሁን አለመነጋገራቸውን ነው የጠቀሱት ኃላፊው። ባለፈው ሳምንት ዕለት አርብም ጥቂት የታጠቁ ግለሰቦች ኢልባንድ በሚባል ቦታ ላይ በመግባት ጥቃት በመፈጸማቸው የአንድ ሰው ህይወት ሲያልፍ ሁለት ሰዎች መቁሰላቸውን የወረዳው አስተዳዳሪ አቶ ካሳውን ተናግረዋል። ሚያዝያ 17 በወረዳው በተነሳው ግጭት የዘጠኝ ሰዎች ህይወት፣ ሁለት ቀበሌዎች በተቀሰቀሰው ግጭት በርካታ ሰዎች መገደላቸውን ያስታወሱት የወረዳው አስተዳዳሪ ሌላ መሰል ጥቃቶች እንዳይፈጸሙ የጸጥታ አካሉ ጥበቃ እንዲያደርግ ጠይቀዋል። የተጎጂ ቤተሰቦችንም ሆነ የታውዌ ሆስፒታል ሐኪምን በዚህ ዙሪያ ተጨማሪ ማብራሪያ እንዲሰጡን ያደረግኩት ጥረት ለጊዜው አልተሳካም። ጥቃቱ የተፈጸመው በአማራ ክልል ጃዊ ወረዳ በኩል አቋርጠው በመጡ ታጣቂዎች ነው ከመባሉ ጋር ተያይዞ ወረዳው የሚያውቀው ነገር ካለ ለማጣራት የወረዳው ኮሙኒኬሽን ጽፈት ቤት ባልደረባ ወደ ሆኑት አቶ ብራኑ ደውዬ ነበር። በስልክ መረጃ ለመስጠት ፍቃደኛ አለመሆናቸውን ጠቅሰው ተከታዩ መልስ ሰጥተውኛል።
መረጃ ለመስጠት አሁን አንተ የቪኦኤ ዘጋቢ መሆንን እንደምን አውቃለሁ? አንደኛ በቪኦ ስልክ ደወል ነበረብ። አሁን ለግለሰብ መረጃ መስጠት አልችልም።
የአማራ ዲሞክራሲያዊ ፓርቲ አዴፓ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው በበኩላቸው እንዲህ ብለውኛል።
እኔ
እንዳጋጣሚ በብዙ ስራ ተጠምጄ ስለነበር ብዙ እንትን ይገኛል። ምናልባት ፖሊስ ኮሚሽነሩን ወይም ደግሞ የመንግስት ኮሚኒኬሽን ኃላፊውን ብታገኘው የተሻለ መረጃ ይሰጥሃል። በሚታወቀው ሁኔታ ላይ ስለነበርን እንደዚህ ያሉ ነገሮችን ቢሮ ገብተን አጣርተን በመረጃ ላይ የተመሰረተ ማብራሪያ ለመስጠት ይከብደኛል።
የክልሉ ፖሊስ ኮሚሽነርንም ሆነ የኮሙኒኬሽን ጉዳይ ኃላፊ ለማግኘት በተደጋጋሚ ያደረግኩት ሙከራ አልተሳካም። ከተሳካ ይዤ እቀርባለሁ። ናኮር መልካ ነቀምቴ።
ናኮርን ለዘገባው እናመሰግናለን። የአማራ ዲሞክራሲያዊ ንቅናቄ አብን በኦሮሚያ ክልል የሚገኙ ከ280 በላይ የንቅናቄው አባላትና የአማራ ብሔር ተወላጆች እየታሰሩ ነው አለ። የጽፈት ቤቱ ኃላፊ አቶ በለጠ ካሳ እስራቱ የተካሄደው ከሶስት ሳምንታት በፊት ጀምሮ ነው ብለዋል። አስቴር ምስጋናው ዝርዝሩን ልካለች።
የአማራ ዲሞክራሲያዊ ንቅናቄ አብን የጽፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በተለያዩ አካባቢዎች ከ280 በላይ የንቅናቄው አባላትና የአማራ ብሔር ተወላጆች እየታሰሩ ነው ይላሉ።
ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና በርካታ የአብን አባላት እየታሰሩ ነው። ጅማ 8 አባላት ታስረዋል። ናዝሬት 8፣ አስተላያ 6፣ ወለጋ አንገርጉትን ይባል 53 ትምህርት ቤት ውስጥ ጭምር ነው ያሰሯቸው። አዲስ አበባ 13፣ ለገጣፎ 56፣ ፉሪ 30፣ አዲስ አበባ ዙሪያ ፍቼ 11፣ ከታ አዲስ አበባ ዙሪያ 13፣ ሰበታ አዲስ አበባ ዙሪያ 13፣ እንዲሁም ባህራብ አካባቢ። በተለይዚህ አካባቢ አብን መዋቅር ያዘረጋበት አካባቢ ነው፣ ግን እዛው ተወልደው ያደጉ ነጋዴ አማራ በመሆናቸው ብቻ የታሰሩ 55፣ ጨለንቆ፣ ቆቦ፣ ገደር፣ ቁልቢ በድምሩ አሁን አድራሻቸው እየታወቀና በየከቤተሰቦቻቸውና ከፖሊስ ጣቢያው ተገኘው መረጃ መሰረት 286 ሰው ታስሯል። ይሄ ያፈሳ አሰራ በኦሮሞ ክልል ውስጥ ነው እየተካሄደ ያለው።
ከሁለት ወራት በፊት በተለያዩ ዞኖች የአብንን ስም የማጥፋት ዘመቻ በኦዴፓ በኩል ተጀምሮ እንደነበር የጠቆሙት አቶ በለጠ ከሶስት ሳምንታት በፊት ደግሞ የአብን አባላትን ብቻ እያሳደዱ ማሰር ተጀምሯል ይላሉ።
በአጠቃላይ የአብንን እንቅስቃሴ እዛ አካባቢ ለመግታት የሚደረግ ሙከራ ነው። አርሶ አደሮች ናቸው የታሰሩት። እዛው ተወልደው ያደጉ ሰዎች ናቸው የታሰሩት። ነጋዴዎች፣ ገበሬዎች አማራ በመሆናቸው ብቻ አጠቃላይ የመዋቅር ብልጫ እንወስዳለን፣ የአማራን እንቅስቃሴ እንገታለን የሚል ይመስላል።
በመጨረሻም አቶ በለጠ ከሰሞኑ በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ጥቃት ለአማራ ሕዝብ ታሪክ የማይመጥን አማራን የሚያከስር በመሆኑ ወጣቱ ከስሜታዊነት በመውጣት አማራዊ አንድነትን የሚያጠናክር ስራ መስራት አለበት ብለዋል።
በባህር ዳር ከተማ የተፈጸመው የርስ በርስ ግድያ እጅግ አሳፋሪ ነው። የአማራን ህዝብ የሚመጥን አይደለም። ውጫዊ የህልውና አደጋ ያለበትን ህዝብ የሚመጥን ስራ አይደለም። ይህንን ያደረጉ ሰዎችም አማራን በዘላቂነት ለመጥቀም ነው ብለን አናስብ። ይሄ በጣም አሳፋሪ ነው። አሁንም ከዚህ ትምህርት በመውሰድ ሌላው አማራዊ አንድነቱን በመጠበቅ አማራዊ ህብረቱን በማጠናከር የሚገባው መብትና ጥቅም በህግና በስርዓት መጠየቅ አለበት እንጂ ባልባልታ ወሬ የተወሰነ ሰው ደጋፊ የተወሰነ ሰው ተቃዋሚ እዚህ መንደር እዚህ አውራጃ የሚለው ነገር በፍጹም ያለንበት ክፍለ ዘመን የማይመጥን ስለሆነ ይሄ ወደ አዙሪት ፖለቲካ የሚያስገባ ስለሆነ በዘላቂነትም አማራን የሚያከስር ስለሆነ ለአማራ የሚያስብና ለአማራ የሚቆረቆር በሙሉ ከእንደዚህ አይነት ነገር መቆጠብ አለበት። አንድ የሆነውን የሚያስተሳስረውን አማራዊነት ወደፊት አምጥቶ በኢትዮጵያ ውስጥ ለሀገር መረጋጋትም አማራም እንደ ህዝብ አሁን የተለዩ መብትና ጥቅሞችን እንዲያስከብር ማድረግ ነው ያለበት እንጂ አሁን በስሜታዊነት የሚደረግ ነገር የለውም። ስሜታዊነቱም ለአማራ የሚጠቅም አይደለም። አማራን የሚጠቅመው ተረጋግቶ በማሰብ ነገር የተሻለ የሚያደርግበት መንገድ መፈለግ ነው የተሻለ የሚሆነው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኢትዮጵያ መንግስት ሰሞኑን በህርዳርና አዲስ አበባ በሲቪልና ወታደራዊ ባለስልጣናት ላይ ተፈጸመውን ግድያ ተከትሎ የተለያዩ እርምጃዎችን እየወሰደ ነው። መንግስት እርምጃ መውሰዱ የሚጠበቅ መሆኑን የገለጹት የኢዜማ ሊቀመንበር አቶ የሽዋስ አሰፋ እርምጃው ግን የፖለቲካ ምህዳሩን መልሶ በማያጠብ መንገድ መሆን እንዳለበት ይናገራሉ። ህጋዊ እርምጃዎችና የፖለቲካ ምህዳሩን የመጠበቁ ተግባር ሚዛኑን ጠብቆ መሄድ እንዳለበት ነው ያስረዱት። ከሰሞኑ ግድያዎች ተከትሎ መንግስት የሚወስደው እርምጃ ምን መልክ መያዝ እንዳለበት ለዛሬ የኢዜማ ሊቀመንበር ይዘናል። እስክንድር ፍሬው ነው በአዲስ አበባ ያነጋገራቸው።
እንግዲህ ይሄ ድርጊት የተፈጸመው ለውጥ ላይ ነው ያለነው ሽግግር ላይ ያለነው በምንልበት ሰዓት ነው። በተለይ ደግሞ ለለውጡ ያግዛሉ ምንላቸውንም ሰዎች ያጣንበትና በጣም ልብ የሚሰብር ድርጊት ነው። ከዚህ ጋር በተያያዘ መንግስት እርምጃዎችን ይወስዳል የሚል ነገር እየሰማን ነው። ነገር ግን ከዛ በፊት መውሰድ ነበረበት ነው የኛ እምነት። የመጀመሪያው ነገር ህግና ስርዓት ማስከበር ነው። ከዛ በኋላ ነው የፖለቲካ ጨዋታው ሊኖር የሚችለውና ሀገር ከሌለ ህዝብ ከሌለ የምንጫወትበት ሜዳ ፈረሰ ማለት ነውና ከዛ በፊትም የማስተካከያ እርምጃዎች ሊኖሩ እንደሚገባ ብዙ የፓርቲ መሪዎችም የሀገር ሽማግሌዎችም ሲጠይቁት የነበረ ነው። ከዚህ በኋላ እርምጃ ይወሰዳል። እኛ ሁሉም እርምጃዎች በህግ አግባብ መሆን እንዳለባቸው ነው የምናምነው። የሚወሰዱት እርምጃዎች በሙሉ ህግንና ህግን መሰረት ያደረገ መሆን ነው ያለበት። ከዚህ በፊት በእርግጥ እንግዲህ ሽግግር ላይ በምንሆንበት ጊዜ የጠመንጃ ስርዓት ነበረ። ወደ ህጋዊ ስርዓት ነው መሸጋገር የፈለገን እየለፋን ያለ ነው። ስለዚህ የጠመንጃው አገዛዝ ተነስቷል፣ የህጋዊ ስርዓት ደግሞ ገና አልተተከለም። በዚህ መካከል ባለ ክፍተት ነው ይሄን ተፈጸመ የነበረው። ስለዚህ ወደ ህጋዊ ስርዓት የሚወስዱን እርምጃዎች ነው መወሰድ ያለባቸው። በአጠቃላይ እነዚህ ደግሞ ህጋዊ እርምጃዎች ህዝብ የሚያውቃቸው አስተማሪ የሆኑ ህዝብ የሚያምንባቸው ህዝብን፣ ፓርቲዎችን ወይም ሌላውን ለሌላ ትግል ለሌላ አመጽ የማያነሳሱ መሆን አለባቸውና በአንድ በኩል አገርንና ህዝብን ማስቀጠል አለ፣ በሌላ በኩል ደግሞ የተጀመረው የዲሞክራሲ መንገድ መከፈቱ እሱ መቀጠል አለ። በእርግጥ እዚህ ላይ መንግስትም ህዝብም የፖለቲካ ድርጅቶችን መደራደር የሌለባቸው ማንም ሰው ማንም ቡድን አገንስ ዘ ስቴት መቆም የለበት። አሁን እኛ ሀገር የተቸገር ነው አገርን መስደብ አገርን ማዋረድ አገርን ለማጥፋት መሞከር የፖለቲካ ድርጅትን ወይም የፖለቲካ ገዢ ፓርቲን እንደመቃወም እየተደረገ እየተወሰደ ነው። ይሄ መቀላቀል የለበትም። ማንም ሰው ከኢትዮጵያ በተቃራኒ የመቆም መብት የለም፣ ቢያንስ በኢትዮጵያ ስልጣን እስካለ ድረስ ማለት ነው። የኢትዮጵያን መንግስት ግን እንደፈለገ መተቸት፣ በምርጫ ማውረድና መተካትም ይችላል። ስለዚህ ሁለቱን ማስታረቅ የሚችለው እያንዳንዱ እርምጃ በህግ አግባብ መሆን ሲችል ብቻ ነው።
አሁን ከተፈጸሙ ግድያዎች አንፃር አቶ የሸዋስ፣ ለምሳሌ መንግስት የሚወስዳቸው እርምጃዎች እስካሁን እየተተገበረ ያለውን ከለውጡ በኋላ እየታየ ያለውን ሀሳብን በነጻነት የመግለጽ መብት እንዳያጠቡ ስጋት አላችሁ?
እንግዲህ በጣም በቋፍ ላይ ያለው ነገር ቢኖር የተጀመሩ ለውጦች ተቋማዊ ይዘት የላቸውም። ለምሳሌ ሚዲያዎች ይዘግባሉ መንግስት ወይም ለውጥ ኃይል ውስጥ ካሉ ሰዎች መልካም ፈቃድ ውጪ ምንም የህግ መሰረት የላቸው በድሮ ህግ ነው እንተዳደሩ
ህጎቹም ገና አላለቁም ተሻሽለው አላለቁም አዎ
ስለዚህ ያ መልካም ፈቃድ ያ ዊሊንግነስ ከተበላሸ በትንሹ የበራች የነበረችው ሻማ እንዳለ ነው የምትጠፋው ጨለማ ውስጥ ነው የምንገባው ስርዓት ይኑረን በልክ ይሁን ምንተቸውንና ምንሰድበውን መጣን ይኖረው ምናደርጋቸው ምጃዎች ሁሉ የተጠኑና ከኢትዮጵያ በተቃራኒ የሆኑ ራስን መስደብና ራስን ማዋረድ እስከሚመስል ድረስ መሄድ የለባቸውም እንለው ለዚህ ነው ስለዚህ የኛ ስጋት አሁንም የህግ መሰረት የላቸውም ሁሉ ፍርድ ቤቱ ገና ተቃንቶ አላለቀ ምርጫ ቦርዱም ገና ነው እንዳልኩ የሚዲያውም ገና ነው የወታደርና የደህንነት ተቋማት ተሰርተዋል ተብሏል በዛው በገዢ ፓርቲ በኩል ግን የሌላውን አካል ምስክርነትና የህዝብ አመኔታ ገና አላገኙም ስለዚህ እነዚህ ሁሉ ባልሆኑበት ተመልሰን እዛው አረንቋ ውስጥ ተገባ ህዝቡ ወጣቱ አምባገነን ስርዓትን የማይሸከምበት ገና ተገሻውን ሲነካው የሚቆሰቁስበት ሁኔታ ያየን ነው በፍጹም አምባገነን ስርዓትን አይቀበልም ከዛ እኩል ግን በምንም ተአምር በጉልበት የሚመጣ ገዛዝን ወይም በጉልበት የሚመጣ የስልጣን ሽግግርም ደግሞ መቀበል የለበትም ስለዚህ ቆ አመጣጥሩ መሄድ አለበት ይሄን ለማመጣጠን የሚችለው የተበላሸ ቢሆን ባለው ህግ እስኪሻሻል ድረስ ባለው ህግ እስኪሄድ ድረስ ነው ከዛ ህግ ከወጣን ግን ስጋት አለን አሁን ለምሳሌ ሰሞኑን እስኪጣራ እየተባለ በጣም ብዙ የኛ አባላት ተሰረዋል በጣም ብዙ በሁሉም ያገሪቱ ክፍሎች ዝም ብሎ የመንግስት መዋቅር ፓኒክ አርጎ ደንግጦ ያሰራቸው ብዙ አባሎች አሉ እንደዚህ
የኢዜማ አባላት
በጣም ብዙ በሁሉ ቦታ ግን እንዳልኩ የወረዳ የዞን እና የክልል መዋቅሮች ሼክ አርገዋል በተፈጠረው ነገር እዛው ውስጥ ያለበትንና የሌለበትን ወይም ያጠፋውንና አጠፋ ተብሎ የሚጠረጠረውና የማይጠረጠረውን አለዩ ከመንግስት በተቃራኒ ያለውን በሙሉ ማሰር ተጀምሯል ስለዚህ ስጋት አለን ወደ ነበርንበት ይጨለማ ዘመን ሊመልሰን ይችላል ይሄ በጊዜ ካልቆመ የሚል ስጋት አለን ከሁሉ በላይ ግን እንደ ሀገር ዲሞክራሲም ያስተዳደር አይነትም የፌደራል አይነትም የሚመረጠው ሀገር ሲኖር አገር ሳይኖር ምንም እነዚህ ሁሉ የቅንጦት ነው የሚሆኑት ማለት ነው።
ጠቅላይ ሚኒስትሩ ሰሞኑን ያስተላለፉት መልእክት ሰምተውት ከሆነ በአንድ በኩል ከመንገዳችን ዝንፋ እንደለም ብለዋል ነገር ግን ደግሞ እርምጃዎች ሊወሰዱ እንደሚችሉም ጠቆም አድርገዋል። ምንድነው የተረዱት ከሳቸው መልእክት? ምናልባት ነገሮች ከዚህ በኋላ ይጠብቃሉ እንደበፊቱ አይሆንም ሄዳሩ ሚል ነው ምን ተረዱ ሰው እንደ ፓርቲ መሪነቱ?
አዎ ከዚህ በፊት የነበሩት ሁኔታውም ግድ ስለሚል ነው። ለምሳሌ የፖለቲካ ድርጅቶች ከበረሃም ከውጭ ሀገርም መጥተዋል ግን ሳይመዘገቡ ደግሞ ረጅም ጊዜ ይሄዱበት ምንም አይነት ለሚናገሩትና ለሚያደርጉት ነገር ኃላፊነት ሳይወስዱ የሚኖርበት ሁኔታ ነበር። ሚዲያዎችም እንደዛ ይመጡ ግን በትክክል በህግ አግባብ መስመር ይዘው ያልሄዱበት የተለያየ በሶሻል ሚዲያም ሆነ በዋናው ሚዲያዎቹ የተለያየ ሐሳብ የሚንጸባረቅበት ምንም እንኳን ሳንሱር ምናምን የለም ባይባል ሰው ራሱን አርሞ የሌላውን መብት ማንኛውም ቡድን የሌላውን መብት መንካት የለብኝም ብሎ ራሱን የማይቆጥብበት ሁኔታ ያየን ነበር። ስለዚህ ይሄ ከቀጠለ ዲሞክራሲ ምናምን የሚባለው ነገር ሳይፈታ ምንም ነው የሚሆነው። ስለዚህ በአንድ በኩል እነዚህን ስርዓት የማስያዝ ይሄ ሁኔታ ከመምጣቱ በፊት ሁሉ ነገር መስመር ሊይዝ ይገባል። 56 ፓርቲ በዛ ስንል 120 ሲሆን አካሄዱ ችግር እንደነበረበት በደንብ ያሳያል። የሌሎችም ማስተዳደሪያ ተቋማት ስርዓት አልነበራቸውም። እሱን ስርዓት ማስያዝ አንድ ነገር ነው። ከዛ አልፎ ግን ሁሉን ነገር ድፍን አድርጎ ያየናትን ጭላንጭል ማጥፋት ከሆነ ግን ወደ ሌላ ዙር ትግል ነው የሚያስገባው። ሰምቻለሁ ንግግራቸውን መግለጫቸውን ሰምቻለሁ የተነበበውን ሰምቻለሁ በሁሉም ሚዲያ ተነቧል። ብዙ ነጥቦች መባል ያለባቸው ናቸው የተባሉት ግን ደግሞ በትህትና በጥበብ እና በአስተዋይነት ነው ይሄን ጊዜ ማለፍ አለብን ካል በእኔ እምነት የሳቸውና የሳቸው ፓርቲ ኃላፊነት ብቻ አይመስልኝም ገዢ ፓርቲ ቢሆንም አሁን የብዙ አካላትን አስተዋጽኦ የሚፈልግ ይመስለኛል። አሁን ሰሞኑን የሃይማኖት አባቶችና ሽማግሌዎች ያደርጉት የነበረውን አስተዋጽኦ እያየነው ነው ሁላችንም በጣም የተረባረቡት በዚህ አጋጣሚ ለማመስገን ፈልጋለሁ። ስለዚህ የሁላችንም ርብርብ የሚያስፈልገው ነው በተለይ አገርና ህዝብ ማረጋጋት ላይ። ከዚያ በኋላ ግን እየተመካከር የምንወስዳቸው እየተግባባን የምንወስዳቸው ብዙ ብዙ እርምጃዎች መኖር አለባቸው በተለይ እውነተኛ ዲሞክራሲያዊ ስርዓት እዚህ ሀገር እንዲኖር ለማድረግ። በተረፈ ግን እርምጃዎች ይኖራሉ። ምን አይነት እርምጃ? እንዳልኩ ህጋዊ እርምጃ ከሆነ መንግስትነት ራሱ የሚያስገድደው ነው የሚሆነው።
የመጨረሻ ጥያቄ ላድርገውና አቶ የሸዋስ
መንግስት እርምጃ እንዲወስድ ጥሪ የሚያቀርቡ ወገኖችን በተመረከተ ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የተናገሩት አንድ ነጥብ አለ። አንዳንዶች ስለ እርምጃ የሚናገሩት እርምጃው ግን እኛንና የእኛን ወገኖች ወይም እኛ የምንደግፋቸውን ወገኖች ማካተት የለበትም በሚል ስሜት ጭምር ነው ሲሉ ነው ያስረዱት።
እንግዲህ የርሶ ማረዳድ እንደዚህ ነው? በተለይ አሁን እርምጃ እንዲወስድ የሚቀርቡ ጥሪዎች በተሳሳተ መንገድ ጭምር ነው እየቀረቡ ያሉት?
አዎ፣ መጀመሪያ እርምጃ ከዚህ በፊት የነበሩት አይነት እርምጃዎች በምንም መንገድ መንግስት እንዲህ አይነት እርምጃ እንዲወስድ መገፋት የለበትም። መንግስት በቀጥታ እንዲያስር፣ በቀጥታ እንዲገድል፣ በቀጥታ እርምጃ እንዲወስድ በፍጹም ህጋዊ እርምጃ እየተባለ ነው መጠየቅ ያለበት በራሱ። ያ ህጋዊ እርምጃም ግን እንደ ተናጋሪው በተናጋሪው በተቃራኒ ያለው ሰው እርምጃ እንዲወሰድበት ነው የሚፈልገው። በዛኛው ሳይድ ደግሞ ቆመ ስታዩ ደግሞ ሌላኛውን ተቃራኒውን ከሱ ሐሳብ ውጪ ያለውን እርምጃ እንዲወሰድበት ነው የሚፈልገው። ይሄ በግልጽ የታየ ነው። ለሁሉም ግን አስታራቂ የሚሆነው ለምሳሌ በማህበራዊ ሚዲያ የጥላቻ ንግግሮችን የሚያስፋፉት ላይ በየትኛውም ሳይድ ይሁን በመንግስትም ሊሆን ይችላል ፖርታፋ እነሱን ሊገድብ የሚችል እርምጃ ከሆነ አንደኛ ህጋዊ እርምጃ ነው፣ ሁለተኛ አንድ ስለት ብቻ አይደለም ሁለት ወይ ሶስት ስለት ነው ያለው፣ ሁሉንም ይከረክማል ያስተካክላል። ስለዚህ ሲጠየቅ የመጀመሪያው ህጋዊ እርምጃ ተብሎ ነው መጠየቅ ያለበት። ዝም ብሎ እርምጃ ወሰደ አይባልም። ከዚህ በፊት መንግስቱ ኃይለማርያምንም ሌሎችንም አምባገነኖች ህዝቡ ነው ገፍቶ ዛ ያስከተታቸው ምናምን የሚሉ ሰዎች አሉ። እንደዚህ አይነት ግፊት እንዳይሆንም ስጋት አለን እኛ። ህጋዊ እርምጃ ነው መውሰድ ያለበት ባለው ህግ፣ ቅድም እንዳልኩ እስክናሻሽለው እስኪሻሻል ድረስ የህዝብ ፍቃድ ያገኘ ሌላ ህግ እስኪወጣ ድረስ ባለው ህግ ነው የምንዳኘው። ስለዚህ አንደኛ ህጋዊ እርምጃ ነው፣ ሁለተኛ ሁሉንም እኩል የሚዳኝ እርምጃ ነው መወሰድ ያለበት። እርምጃ መወሰዱ ላይ ግን ምንም ጥያቄ የለውም። በነጻነትና በልቅነት መካከል ወይም በነጻነትና በስድነት መካከል ያለ ልዩነት በደንብ መታወቅ አለበት። መንግስትን መተቸትና አገርን መስደብ በጣም የተለያዩ ነገሮች ናቸው። ለምሳሌ አገርን መስደብ ላይ ከመንግስት ተቋማት ወይም ከሃይማኖት አባቶች ከሌሎች እኩል ሁሉም ሰው አንድ ላይ ሀገር ሽማግሌውም ፓርቲውም አንድ ላይ የሚቆሙበት ጉዳይ ይኖራል። መንግስትን ሲሆን ግን መንግስት የብቻው ነው የሚሆን። ለምሳሌ የመንግስት ፖሊሲ ከሆነ ትችቱ እኛ እንደውም ተቺ ልንሆን እንችላለን። እዛ ውስጥ ኢትዮጵያን የሚሰድብ ኢትዮጵያ እንድትፈርስ የሚሰራ የኢትዮጵያን መሰረቶች የሚያናጋ ከሆነ ግን ኢትዮጵያን ለማስቀጠል ሁሉም አንድ ላይ ነው መቆም ያለ።
አቶ የሸዋስ አሰፋ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜው። ተባሪ ካደረገ ይደር ማለት ነው።
አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ።
እስክንድርንና አቶ የሸዋስ አሰፋን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ተጠናቀቁ። አሁን ወደ ሁለተኛው አጋማሽ እናመራለን።
ባለፈው ቅዳሜ በከፍተኛ ባለስልጣናት ላይ የተፈጸመው ግድያ ተከትሎ የሚነሱ ጥያቄዎችን አሰባስባ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንን ጽዮን ግርማ አነጋግራ የመጀመሪያውን ክፍል በትናንትናው ምሽት ዝግጅታችን አቅርበናል። ሁለተኛው ክፍል ቀጥሎ ይቀርባል።
አቶ ንጉሱ፣ ምን ያህል እርግጠኛ ብትሆኑ ነው ጄኔራል አሳምነው ጽጌ ይሄን ድርጊት ፈጽሟል? እንግዲህ አንድ ድርጊቱን የፈጸመ ሰው ተጠርጣሪ ነው የሚባለውና የኢትዮጵያ መንግስት በጣም ምን ያህል እርግጠኛ ቢሆን ነው በቀጥታ ድርጊቱን የፈጸሙ ናቸው የሚል መግለጫ የተሰጠው?
ይሄንን መረጃ በቅድም እንዳልኩት በዝርዝር እያንዳንዱ በጸጥታ መዋቅርና በወታደራዊ ሳይንስ ተጠንቶ በበቂ ትንታኔ የሚቀርብ መሆኑ እንደተጠበቀ ሆኖ እሳቸው አንደኛ በቦታ ስለመኖራቸው፣ ሁለተኛ የተለያዩ ተቋማት ላይ እርምጃ በሚወሰድበት ጊዜ ትዕዛዝ ይሰጡ የነበሩ መሆኑን አመራሮች አይተዋል። የነበሩ አመራሮች፣ ከሞት የተረፉ አመራሮች አይተዋል። ለማምለጥ ሲሞክሩ እሳቸው ከታች ነው ከፎቁ ስር ሆነው ሲመሩ የነበሩ መሆናቸውን አይተዋል። ሚዲያው ላይ ደውለው ትዕዛዝ ሰጥተዋል። የእንግዶች ማረፊያ ላይ በነበሩበት ሰዓት አመራሮች በነበሩበት አመራሮችን አግተው ሞባይሎቻቸው ምንም መሳሪያዎቻቸውም እንዲቀሙ ተደርጎ ከህንፃው አናት ላይ ሆነው ትዕዛዝ ሲሰጡ የነበሩ መሆኑን አመራሮች ተናግረዋል። ይሄ አሁን በቅርቡም ለሚዲያም እየቀረበ ነው። ይሄ በአይን የታየ የተስተዋለ ነው። በዝርዝር ደግሞ ወታደራዊም የህግም ትንታኔ የተሰጡት ለህብረተሰቡ ግልጽ የሚሆን ይሆናል። ከዛ ባሻገር ያው ይሄ ጉዳይ ከሆነ በኋላ እሳቸውም ሊያመልጡ ሲሞክሩ ከጸጥታ መዋቅሩ ጋራ ባደረጉት ተኩስ ህይወታቸው ያለፈው። ስለዚህ የሚያወላዳና የሚያጠራጥር አይደለም ማለት ነው።
ህይወታቸው ሳያልፍ መያዝ አይቻልም ነበረ?
በቦታው ስላልሆንኩ በምን አግባብ ጥቃት ይሰነዘር እንደነበረ ማን ይከላከል ማን ያጠቃ እንደነበረ ስላላየው በዚህ ላይ አስተያየት መስጠት አልፈልግም። የጸጥታ መዋቅሩ ይሄንን ጉዳይ በምን መልኩ ራሱን እየተከላከለ እሳቸውን ያድን ነበር አልነበረም የሚለው ላስተያየት የሚከብድ ነው። አሁን እኔና እንጂ እንደ አንድ ሲቪል ሰው ይቻል ነበር አይቻል ነበርም ብለን ለመበየን የሚያስቸግር ነው የሚሆነው ከሙያም ከቦታውም ከሁኔታውም በእጅጉ የራቅን በመሆናችን ማለት ነው።
ከተገኘው ሪፖርት ይቻል ነበር አይቻልም ነበር የሚል መልስ አግኝተዋል ወይ በሚል ነው ጥያቄውን የሰነዘርኩት። እንግዲህ አቶ ንጉሱ አሁን የጠቀሷቸውን የገስታውስ ያሉትን የእንግዳ ማረፊያ በተመለከተ በአጋጣሚ እርሶን ከማነጋገሬ በፊት እዛ አካባቢ ታግተን ነበር ያሉ ሰዎችን አነጋግሬ ነበር። እንደውም የዶክተር አምባቸው ሹፌር መኪና አሽከርካሪ ነኝ፣ እኔም እንደዚሁ መኪናውን አስይዘውኝ የወሰዱኝ ሰዎች ነበሩ አይቻለሁም ያሉ ሰው አነጋግሬ ነበር። ከእሳቸው ንግግር ለመረዳት እንደሞከርኩት ለምሳሌ ኮነሬል አለበል አማረ ታግተው ቁጭ ብድግ ሲያስደርጓቸው ባይኔ አይቻለሁ ብለዋልና አሁን ደግሞ እርሳቸው በእስር ላይ ናቸውና መጀመሪያ ላይ ማን ነው ይሄንን የጸጥታና ደህንነት እየተቆጣጠረ ያለው የሚለውን ጥያቄ ሳነሳ ይሄንንም ጥያቄ ታሳቢ አድርጌ ነውና እነዚህ ሰዎች አሁን በቁጥጥር ስር ናቸው ታግተው ከነበረ ለምሳሌ ጀነራል ተፈራ ማሞን በእስር ላይ ናቸውና እነዚህ ሰዎች የታሰሩት በምን ጉዳይ ተጠርጥረው ነው?
እርግጥ ነው ኮሎኔል አለበል አማረ የሚሆኑ ብርጋዴር ጀነራል ተፈራ ማሞ በዚህ ጉዳይ አሁን በሰሞኑ በተፈጠረው ችግር ምክንያት ተጠርጥረው የሚጣሩ ነገሮች በመኖራቸው ምክንያት አሁን በእስር ቤት ነው ያሉት፣ ተይዘዋል። ለምን ተጠረጠሩ ብሎ ማለት አይቻልም። የጉዳቱ ሰለባ ነበሩ፣ እነሱም እገታ ተፈጽሞባቸዋል። ለምሳሌ ብርጋዴር ጀነራል ተፈራ ማሞ ታግተው ነበር። ኮሎኔል አለበል አማረን በተመለከተም አሁን ያልሽው ነገር ሆኖ ሊሆን ይችላል። እኔ አሁን ይህን ጉዳይ የማጣራት ስራ ውስጥ በቀጥታ ስላልተሰማራሁ ማለት ነው። የሆነ ሆኖ ግን ይህን ጉዳይ የሚመረምረው አካል ከነገሩ ጋር ግንኙነት አላቸው ብሎ የሚሆን ማናቸውም ሰዎች የትኛውም ስልጣን የትኛውም ቦታና ደረጃ ሳይለያቸው መረጃ ለማግኘት ማስረጃም ለማግኘት ባለው መረጃ መሰረት ይንቀሳቀሳል። የጠረጠረውን ተጠርጣሪ በሕግ ጥላ ስር ያውላል። መረጃው የሚያስጠይቀው ከሆነ ይጠየቃል፣ ነጻ የሚያደርገው ከሆነ ደግሞ ነጻ ይሆናል። እና የእነሱም የሚታየው በዛ መልክ ነው። ለምን ተጠረጠረ ብሎ ማለት ግን አይቻልም። ማንም ሰው ሊጠረጠር ይችላል። እኔም ልጠረጠር ይችላለሁ። ስጠረጠር ያለብኝ መረጃ የሚያስጠረጥረኝ ከሆነ ልጠረጠር ይችላለሁ። ማስረጃ ከጠፋ ግን ነጻ ሆናለሁ። ማስረጃ ከተገኘብኝ ደግሞ እጠየቃለሁ ማለት ነው። እና እስከዚህ ችግር የሚሆን አይደለም። ተጠርጥረዋል። በእርግጥ
አስተያየቶች የሚሰጡ አስተያየቶች ስላነበብኩ ነው። በዚህ አጋጣሚ የአማራ ክልልን የጸጥታ መዋቅር ለማዳከም እና በጥርጣሬ ብቻ ብዙ ሰዎች ለማሰር እርምጃ አጋጣሚውን በመጠቀም እርምጃ የመውሰድ አዝማሚያ አለ የሚል አስተያየቶችን ተጽፈው ስላነበብኩ ነው ይህን ጥያቄ ያነሳሁት።
ማን ነው የሚያዳክመው የአማራና የጸጥታ መዋቅር?
የፌዴራል ፖሊስ እና የመከላከያ ሰራዊት አሁን የተደረገውን ጥቃት መሰረት ተደርጎ የጸጥታ መዋቅሩን ለማዳከም ነው የሚል ነው የተሰጠው አስተያየት።
በመጀመሪያ ደረጃ ከነገር ቀደም በዚህ ጉዳይ ላይ በመከላከልም ህዝቡንም ክልላዊ መንግስቱንም በመታደግ ከፍተኛ እየተጫወተ ያለው የክልሉ የጸጥታ መዋቅር ልዩ ኃይሉ ነው። ለዚህ እውቅና መሰጠት አለበት ብያለሁ ቅድም። ከዛ ባሻገር ደግሞ ሁለተኛው የሀቅ መዛነፍ የፌዴራል ፖሊስ ይሁን የሀገር መከላከያ ሰራዊት የአማራን ክልል የጸጥታ መዋቅር ይሁን የአማራን ክልል መንግስት ሊያዳክም የሚችልበት አንዳችም ምክንያት የለም። ይልቁንም አገር የምትጠቀመው መከላከያ ሰራዊታችን የሚጎለብተው የሚበረታው ፌዴራል ፖሊሳችን ስራ የማይበዛበት የሚጠነክረውና የሚበረታው የአማራ ክልል ጸጥታ መዋቅር ሲጠነክር፣ የአማራ ክልል መንግስት ሲበረታ፣ ህዝቡ ሰላም ሲሆን፣ እሱም ስራ አይበዛበትም፣ ለሌሎች ተጨማሪ ስራዎች አይዳረግም፣ ተጨማሪ ዋጋ አይከፍልም። መከላከያ ሰራዊታችን ይሁን የፌዴራል ፖሊስ ይሁን አማራ ክልል ላይ በተፈጠረው ሁኔታ ሌላ ተጨማሪ ዋጋ እንዲከፍል ተዳረገ እንጂ የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ ለህዝቡና ለሀገሩ ሲል ዋጋ እየከፈለ ነው እንጂ አንዳችም ተጨማሪ ትርፍ የሚያገኝበት የለም። ምናልባትም ይሄ የክልሉ አመራር ክልሉን እየመራ ባለበት፣ የጸጥታ መዋቅሩን እያሰማራ ባለበት፣ በተጨባጭም ራሱ የክልሉ ልዩ ኃይልና የጸጥታ መዋቅሩ ጥፋተኞችን አሳዶና አድኖ እያያዘ ባለበት ይሄ ደግሞ በየዕለቱ መረጃ እየቀረበ ባለበት ሁኔታ የመከላከያ ሰራዊትንና የፌደራል ፖሊስን የክልል ጸጥታ መዋቅር ያዳክማል ብሎ ማለት ክልሉን ለማዳከም በር ለመክፈት የተዘጋጀ መንደርደሪያ ነው። ለምን ቢባል ክልሉ በአሁን ሰዓት ድጋፍ ይፈልጋል። የክልሉ ህዝብ አደጋ ላይ ወድቋል። የክልሉ መንግስት አደጋ ላይ ወድቋል። የክልሉ የጸጥታ መዋቅር ተወጥሯል። ተጨማሪ ስራ መጥቶበታል። ይሄንን ለመቋቋም የፌደራል መንግስቱን ድጋፍ ፈልጓል። የመደጋገፍ ያጠነክራል ያበረታል እንጂ መደጋገፍ አያዳክምም። ይሄ የፌደራል መንግስቱንና የአማራ ብሔራዊ ክልላዊ መንግስትን ቅርርብና አንድነት ለማላላት ቅሬታ ለመፍጠር ህዝቡን ድፍረኛ ለማድረግ ጥርጣሬ ለማንገስ ካልሆነ በስተቀር እንዲህ አይነት ግምቶች ከግምትነት የዘለሉ አይደሉም። በእውነትም ሲታይ ከሐቁና ከእውነታው የራቁ ናቸው። ነገር ግን ደግሞ ሰዎች ይሄንን ሊገምቱ መብታቸው ነው። እንዲህ ብለው ሊተነትኑ ይችላሉ። ግምታቸውም ስህተት ነው። ትንታኔያቸውም ውሃ የማይቋጥር ትንታኔ ነው። እልፍ የማይል ትንታኔ ነው። ማስረጃም የሌለው ትንታኔ ነው። ከዚህ በላይ ደግሞ የአማራን ክልል የሚህዝብ ይሁን የሀገራችንን ህዝብ ከዛም በላይ ሀገርን በመታደግ ላይ ያለው የመከላከያ ሰራዊትን እና የፌደራል ፖሊስን ሌሎች የጸጥታ መዋቅር አካላትን ከስ አርጎ እንዳይታይ የሚፈጥር ክፍተት ለመፍጠር የሚሰራ እርስ በርስ ለመቃቃር የሚያመጣ ሁሉንም አካላት ባይተዋር አርጎ ነው እንዲቆሙ የሚያደርግ ነው እና ግምት መገመት ይቻላል ስህተት ነው። ይህንን ማንም ሰው ሊረዳና ሊያረጋግጥ ይችላል። በነገራችን ላይ ይህንን የክልላችን ህዝብም ይረዳል። የጸጥታ መዋቅሩ የክልሉ ጸጥታ መዋቅር ይረዳል። የሀገራችን ህዝብ በአግባቡ ይረዳዋል። የመከላከያ ሰራዊትም ፌደራል ፖሊስም ይህን ጉዳይ በየለቱ እየገመገመና አቅጣጫ እየወሰደበት ያለ ጉዳይ በመሆኑ ይገመገማል። ከሩቅ ሆኖ ሊባል ይችላል። በቅርብ ግን በችግሩም በደስታውም የማይለያየው ህዝብ ግን ይህንን ያረጋግጣል። ከዛም ባሻገር የመከላከያ ሰራዊቱ የተቀዳው እኮ ከአማራም ህዝብ ጨምሮ ነው። ፌደራል ፖሊስ እኮ የተቀዳው ምንጭ እኮ አንደኛው የአማራ ህዝብ ነው። የቱ የተለየ እና የተነጠለ ሆኖ ነው አንዱ አንዱን ሊያዳክም ይሰራል የሚባለው? ይሄ በአጠቃላይ ስህተት ነው። ተንትነን ልናስረዳ እንችላለን። ይሄ ከእውነት የራቀ ነው።
እሺ፣ ጄኔራል አሳምነው ወደዚህ እርምጃ ሊያስወስዳቸው የሚችል ምልክቶች ነበሩ ወይ? ምን አይነት ጉዳይ ወደዚህ ድምዳሜ ሊወስዳቸው ቻለ?
ለምን ይህን ውሳኔ ወሰኑ የሚለው እሳቸው ቢኖሩ ኖሮ እሳቸው አለዚያም እሳቸው ያሰማራቸው አካላት ቢተነትኑት ጥሩ ነበረ። ነገር ግን እኔም አንደኛ በክልል ውስጥ ለረጅም ጊዜ እንደሰራ ሰው፣ ሁለተኛ የመሪ ድርጅቱ አዴፓ ስራ አስፈጻሚ አባል እንደሆነ ሰው፣ በክልሉ ሲደረጉ የነበሩ ግምገማዎችን በቅርብ ጊዜም እንደተከታተለና እንደገመገመ ሰው፣ በቅርቡም በስራ አስፈጻሚ ደረጃም በማዕከላዊ ኮሚቴ ደረጃም እንደገመገመ ሰው ከናቃቸው ነገሮች ስነሳ አንድ፣ ሁለተኛ ማንም እንደሚያስተውለውና እንደሚረዳው በተለያዩ ጊዜያት በሚዲያም እንደቀረበው በሀገር ደረጃም ይሁን በአማራ ክልል ህብረተሰቡ በስፋት ይጠይቅ የነበረው መንግስት ዜጎችን የህግ የበላይነት በማስከበር መታረቅ አለበት። በዚህ ለውጥ ውስጥ በለውጡ ሂደት ውስጥ ዜጎች እየተቹ ያሉት መንግስት የህግ የበላይነትን ማስከበር አልቻለም፣ የህግ የበላይነት ይረጋገጥ፣ ዘረፋ በዝቷል፣ ሌብነት በዝቷል፣ የትጥቅ አስተዳደሩ ስርዓት የለውም እና ዜጎች ዋስትና አጥተዋል፣ መንግስት ይህንን ዋስትና ይስጥልን የሚል ጥያቄ በህብረተሰቡ የገፋ መሆኑ ይታወቃል። ይሄ በጸጥታ መዋቅሩና በፖለቲካ አመራሩም ጭምር ተገምግሟል። ይሄ በተለይም ደግሞ እንደ አማራ ክልል የጸጥታ መዋቅሩ እስከታች ድረስና የፖለቲካ አመራሩ ባለበት በቅርቡም እኛም በተገኘንበት ተገምግሟል። ይሄ መታረም አለበት የሚል ግምገማ ተገምግሟል። ይሄ በግለሰብ ደረጃ ሳይሆን ተቋማዊ ነው፣ የአንድ አካባቢ ሳይሆን ክልላዊ ነው። ይሄ ግምገማ ጠንከር ያለ ግምገማ ነበረ። ይሄ ግምገማ ግን ይሄንን ነገር ለመዳረግ ዳርጋን አይዳርግም። ይሄ ነው የዳረጋቸው አይደለም፣ በራሱ ጥንታኔ የሚጠይቅ ነው፣ በራሱ አስተያየት የሚጠይቅ ነው፣ ነጥሮ መታየት ያለበት ጉዳይ ነው። በእኔነት ግን እነዚህ መደረጋቸውን በነበርኩበትም ስራ አስፈጻሚን ደረጃ በገመገመ ጠንካራ ግምገማዎች የተደረጉ መሆኑንና እነዚህ ሊታረሙ ይገባል ተብሎም በቅርቡ ሳምንት ባልሞላ ጊዜ እሳቸውና የጸጥታ መዋቅሩ ባለበት በዝርዝር ተገምግሞ የሶስት ወር እቅድም የጸጥታ መዋቅሩን በማስተካከል የጸጥታ መዋቅሩ እንደማጠናከር ህብረተሰቡን መታደግ፣ ዘረፋን ማስቆም፣ ሌብነትን ማስቆም፣ ህብረተሰቡን ከስጋት ማዳን ይገባናል። የዚህ ሶስት ወር ስራችን ማንኛውም የትኩረት አቅጣጫ ኢኮኖሚያና ማህበራዊ እንቅስቃሴዎች እንደተጠበቁ ሆነው ከጸጥታ አኳያ የህግ የበላይነት ማስከበር ነው ተብሎ ተደምድሟል። ከዛ ውጪ ግን በዝርዝር ወደዚህ የሚያመራቸው ሌላ ተጨባጭ ይሄ ነው የሚባል ጉዳይ አለ ብያለሁ። ምክንያቱም እሳቸው በቅርቡ ነው ለአመታት ታስረው ከነበሩበት እስር ቤት እሳቸውን ብቻ ሳይሆን መሰል አመራሮች፣ መሰል ሰዎች እስር ቤት ይማቀቃሉ። አስተሳሰራቸው ተገቢ አይደለም፣ አያያዛቸውም ትክክል አይደለም። ስለዚህ እነዚህ ሰዎች ኢሰብአዊ አያያዝ እየተያዙ ነው፣ ዴሞክራሲያዊና ሰብአዊ መብቶቻቸው አይከበሩላቸውም ብሎ አዴፓ በቀድሞ በአዴን ትግል ሲደረግ የነበረና እሳቸውም እንደ አብነት እየቀረቡ እነዚህ በአዴንም የአሁኑ አዴፓም ሲታገል የነበረ ይልቁንም ደግሞ በዚሁ ሁኔታ ህይወታቸው ያለፈው እነዚህ አመራሮች ግንባር ቀደም ነው ስም እየጠቀሱ እሳቸውን ጨምሮ አያያዛቸው ተገቢ እንዳልሆነ መረጃ አለን እያሉ ሲታገሉ የነበሩ እነ ዶክተር አምባቸውም እነ ሶዘብም እነ ሶምግባሩም አብረን የቆየን በመሆናችን በጽናት የታገሉና በዚህ ለውጥ ሂደት ውስጥ ተጠቃሚ እንዲሆኑ እነዚህ አመራሮች ወደ ህብረተሰቡ እንዲቀላቀሉ ብቻ ሳይሆን የድርጅቱ አስኳል ማዕከላዊ ኮሚቴ አባልም እንዲሆኑ፣ ይህም ብቻ ሳይሆን መንግስቱንም እንዲመሩ ከመንግስቱም ደግሞ የጸጥታ መዋቅሩን በኃላፊነት እንዲመሩ ሹመት የሰጠ አመራርና መንግስት ነው። ይሄ እንግዲህ በምን አግባብ ወደዚህ ያመራል የሚለው በራሱ እንግዲህ ይሄንን ጉዳይ ይሄንን የሚያዳምጥ ይሄን የሚሰማ ብይን ሊሰጥ ይችላል። በእኔ እምነት ግን ባያያዝም በምንም ወደዚህ የሚያመራ አንዳችም ነገር የለም። እንደ አንድ አመራር እንደ አንድ ፖለቲከኛ ምናችለው ነው። ሌላው ግን የጸጥታ መዋቅሩ፣ የደህንነት ሰዎች፣ የህግ ባለሙያዎች ተንት ነው ወደፊት ድምዳሜ ላይ የሚደርሱ በማስረጃ ላይ ተመስርተው ማየት ተገቢ ነው። በእኔ እምነት ግን በንቃት እንደሚሳተፈው በቅርበትም ሲሰራ እንደነበረ ሰው ይህንን እውነት ነው ማስቀመጥ የሚችለው።
የታሰሩት ሰዎች በ48 ሰዓት ፍርድ ቤት ቀረቡ፣
በምርመራ ላይ መሆናቸውን ነው የማውቀው። ያው ዞሮ ዞሮ ግን ልናረጋግጥ የምችለው በዚህ ሂደት ውስጥ ሆነን እነዚህ መደነጋገሮችና ከባድ አደጋዎች ቢነሱን የዜጎች ሰብአዊና ዴሞክራሲያዊ መብቶች ተጠብቀው ነው ወደ ህግ አግባብ የሚቀርቡት። አሁን ባለው ሁኔታ ግን በዚህ ጉዳይ ላይ እውነት ለመናገር እያንዳንዱ መረጃ እየተከታተልን ባለመሆናችን ይህ በዚህ ቀን ቀርብ ተይዟል፣ በዚህ ቀን ቀርቧል እያልን ማስረጃ ላቀርብ አልችልም። ላረጋግጥ የምችለው ግን እኛም በጽናት ልንታገል የምንችለው ግን ያለፍንበትን የዜጎችን ሰብአዊና ዴሞክራሲያዊ መብት የመጣስ ሂደት ይህ አጋጣሚ ተከስቷል ብለን አንከተለውም፣ አናደርገውም። በአሁኑ የኢትዮጵያ ሁኔታ አይደረግም።
ወደ ፌዴራል አዲስ አበባ ልመልሶት። ጄኔራል ሰዓረ መኮንንና በጡረታ ላይ የነበሩት ጄኔራል ገዛይ ህይወታቸው እንዲቀጠፍ ያደረገው ወይም የገደለው ጠባቂያቸው መጀመሪያ ታስረዋል ተባለ። ከዛ በኋላ የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰው ደግሞ በድምጽ ቀርበው ራሱን አጥፍቷል፣ ክፍሉ ገብቷሉ፣ ጥቂት ቆዩና በሰጡት ማረሚያ ደግሞ አይ አለ አሉ። እንዲህ ያለ የተጣረሰ መረጃ ምንድን ነው?
እንግዲህ ማንም ሊገነዘብ እንደሚችለው በተደጋጋሚም እንዳነሳሁት በዚህ ሀገር ላይ ሰሞኑ የተከሰተው ክስተት ከባድ ነው። ብዙ መደናገርና ግርታም ፈጥሯል። የመረጃ መሳለስም ጋርማል ተፈጥሯዊ ነው። እንደዚህ አይነት በሚሆንበት ጊዜ የመጀመሪያውን መረጃ ጊዜ ወስዶ አይቶ ተንትኖ ተረጋግቶ መስጠት በተቻለበት የማይዋጅቅ እና የማይለያይ መረጃ መስጠት ይቻላል። ነገር ግን ደግሞ እንደዚህ አይነት ግርታ ውስጥ በምንሆንበት ሰዓት ትናንት የመሰለን ትናንት ያገኘነው መረጃ ሊቀየር ይችላል። የሆነ ሆኖ ይህን ከግምት ውስጥ ወስደን እናንተም የሚዲያ ሰዎች ልታስተውሉ እንደምትችሉት በህይወታችሁ ብዙ ጊዜም ገጥሟችሁ እንደሚያውቀው ይሄ እውነት ሆኖ ከዚህኛው ጉዳይ ጋር በተያያዘ መጀመሪያ በዚህ ጉዳይ ላይ እኛም መረጃ ሰጠናል። እኛ በሰጠነው መረጃ በመኖሪያ ቤታቸው እነ ጀነራል ላይ እርምጃ ከወሰደ በኋላ ጠባቂያቸው ነው፣ የግል ጠባቂያቸው ነው። አካባቢ ደግሞ ሌሎች ጠባቂዎች ስለነበሩ እርምጃ ወስደውበታል። ወዲያውኑ ተይዞ በቁጥጥር ስር ውሎ ወደ ሕክምና ሄዷል። እርዳታ እየተደረገለት ነው፣ ጥበቃ እርዳታም እየተደረገለት ነው። ፖሊስም በመሀል የነበረውን ክፍተት ከህዝብ አልደበቀም፣ አልሸሸገም። ትክክለኛ መረጃ ባለበት ጊዜ ይቅርታም ጠይቆ ለሚዲያዎቹ ትክክለኛ መረጃ ሰጥቷል፣ ለእናንተም ይሄ መረጃ ሰጥቷል። ግለሰቡ በህክምናና በእርዳታ እንዲሁም በጥበቃ ላይ ነው የሚገኘው በሚል በተስተካከለው ለህብረተሰብ ማድረስ በጣም ተገቢ ነው። አሁን ያለው እውነት ግን ይሄ ነው።
እሺ አቶ ንጉሱ እንግዲህ ለሰጡን ማብራሪያ በጣም እናመሰግናለን። እግዚአብሔር ይስጥልን። ተጨማሪ ማብራሪያዎችን ስንፈልግ እንደምናገኘው ተስፋ እናደርጋለን።
አመሰግናለሁ።
አቶ ንጉሱ ጥላሁንንና ጽዮንን ግርማን እናመሰግናለን። ቀጣዩ ቅንብርም በኢትዮጵያ ወቅታዊ ሁኔታ ላይ የሚያተኩር ነው።
በባህር ዳርና በአዲስ አበባ ከፍተኛ የመንግስት ባለስልጣናት የተገደሉባቸውን ድንገቶች ተከትሎ ሁለት የአማራ ተወላጆች ማህበራት ከትላንት በስቲያ ዋሽንግተን ዲሲ ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ የሰጡትን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው። አሉላ ከበደ ነው ከአስተባባሪዎቹ አንዱን ጋብዞ ያወያየው። እንግዳው ራሳቸውን በሚያስተዋውቁበት ይጀምራል።
ቮይስ ኦፍ አሜሪካ ይህንን እድል ስለሰጠኝ በቅድሚያ አመሰግናለሁ። ተመስገን መንግስቱ እባላለሁ። የአማራ ማህበር በሰሜን አሜሪካ መስራችና ያለፈውን ሁለት አመት በሊቀመንበርነት የመራው አሁን ደግሞ በስራ አስፈጻሚው ውስጥ የአማራ ባለሙያዎች ማህበር፣ እሱንም እንግዲህ በዚህ ቃለ ምልልስ ውስጥ የመወክል ይሆናል።
አመሰግናለሁ አቶ ተመስገን። በሰሜን አሜሪካ የአማራ ማህበርና የአማራ ባለሙያዎች ማህበር በጥምረት ጋዜጣዊ መግለጫ ሰጥታችኋል። በመግለጫችሁ በባህር ዳርና በአዲስ አበባ በደረሱት እጅግ ዘግናኝ ክስተቶች ሳቢያ በከፍተኛ ድንጋጤና ጥልቅ ሐዘን ውስጥ እንገኛለን ስትሉ፣ ከክስተቶቹ ጋር በተያያዘም መሪ ሐዘን፣ ቁጭት፣ ግራ መጋባትና ጥርጣሬ ውስጥ እንገኛለን ይላል መግለጫችሁ። ሐዘንና ቁጭቱ ምናልባትም ግራ መጋባቱ ጭምር የብዙዎች ስሜት ይመስላል። ነገር ግን ጥርጣሬ ውስጥ እንገኛለን ይላልና መግለጫችሁ፣ እስኪ አስረዳን የጥርጣሬያችሁን መንስኤ ጨምረ።
እሺ፣ በጣም አመሰግናለሁ። እንግዲህ እነዚህ ሁሉም ባንዴ የተሰሙን ነገሮች ናቸው። አሁን ቅዳሜ ባህር ዳርና አዲስ አበባ ላይ በተከሰተው ድርጊት ከዛም በኋላ እሱን ተከትሎ የሚወጡት መረጃዎችና ከዚህ በአንድ እንዲሰሙን አድርጎናል። የመግለጫውም አንዱ ዓላማ እኛ እንደ ሰው እንተሰማን ከሀዘናችን ጋር ተጎዱ ወገኖችም ልባቸውም ለተሰበረ መጽናናትንም ለማጋራት ነው እና አንዱም የመግለጫው ዓላማ በዛ ውስጥ የገለጽነው ነገር እንግዲህ እሱ ነው። በዋናነት እንግዲህ መጠራጠር የሚለውን ነገር ታጉቼ መናገር ፈልጋለሁ። ክስተቱን ተከትሎ የኢትዮጵያ መንግስት ባህር ዳር ላይ የተፈጸመውን ድርጊት የመፈንቅለ መንግስት ሙከራ በሚል ከገለጸው በኋላ አጠቃላይ ሂደቱ በጣም ግራ በሚያጋባ ሁኔታ ወደ ምንስ እየሄድን ነው? በእርግጥስ ያለፉትን አንድ አመት በኢትዮጵያ ውስጥ እያየ ነው የነበረው የዲሞክራሲ ጭላንጭል እየጨለመ ነው ወይ ወደሚል አይነት የጥርጣሬ መንፈስ አስገብቶናል። በዛ አይነት ስሜት ሲፈጥርብን የቻለው አንደኛ ነገር መንግስት ምንም ጊዜ ሳይወስድ የተፈጠረውን ነገር የመፈንቅለ መንግስት ሙከራ ብሎ መግለጹ በራሱ አንዱ ያስደነገጠንና ምንድን ነው ብለን እንድንጠይቅ ያደረገን ነገር ነው። በክልል መስተዳደር ከተማ ውስጥ ያለ የተፈጠረ አንድ ድርጊት መፈንቅለ መንግስት ሊያስብለው የቻለው ነገር በራሱ ግራ የሚያጋባ ነገር ነው። ከዛም በኋላ ያንን ተከትሎ ደግሞ የመንግስት አካላት ብቻ የመረጃ ምንጭ ሆነው የመረጃ ፍሰት እንዳይኖር የኢንተርኔት አገልግሎት ተቋርጦ ከመንግስት ውጭ ከሆነ ከየትኛውም አካል ህዝቡ መስማት እንዳይችል ሆኖ የመንግስትን ቃል ብቻ ነበር እየሰማን የነበረው። እሱም ብቻም አይደለም፣ የዓለም አቀፍ ሚዲያዎች፣ የሀገር ውስጥ ሚዲያዎችም ያንኑ የመንግስት ቃል ተቀብለው ነበር የሚያንጸባረቁትና ይህ ሁሉ ነገር በእኛ ውስጥ ጥርጣሬ እንዲፈጠር አድርጓል።
አቶ ተመስገን፣ የኢንተርኔት አገልግሎት አሁንም ድረስ እንደተዘጋ መሆኑ እነኚህ ሁሉም መረጃዎች በዋናነት ምንጩ መንግስት መሆኑ ጥያቄዎች ጎልተው እንዲወጡ አነጋጋሪ እንዲሆን አድርጓል። በአንጻሩ ግን በመንግስት በኩል በጸጥታ ጉዳዮች መሰራት ካለበት ስራ አንጻር በምክንያታዊነት ሊወሰዱ የሚችሉ ሁኔታዎች ይታዩሃል?
አዎ፣ እንዲሁ ነጥለን ስናየው ጉዳዩን እንደተባለውም ከጸጥታ አንጻር ፌዴራል መንግስቱ ያንን አይነት እርምጃ እንዲወስድ ወይም ደግሞ የማረጋጋትና ነገሩን የማስተካከል ኃላፊነት እንዲወጣ ድርሻው እንደሆነ ይታወቃል። ግን አጠቃላይ ሙሉ ምስሉን ካየነው የፌዴራል መንግስቱ ባህር ዳርም ላይ ሆነ ክልሉን ሙሉ በሙሉ ተቆጣጥሮ አጠቃላይ እያደረገ ያለው ነገር ከድርጅቱ በኋላ የተከሰቱትን ነገሮች ያንዳንዳቸው ነገር መዘን ስናያቸው የመንግስት በዛ ወታ ተገኝቶ ሁኔታውን ለማረጋጋት ሊያደርግ ይገባዋል የሚባለው የህገ መንግስታዊም እንበለው የመንግስት ኃላፊነት ድርሻን ለመወጣት ነው ለማለት የሚያስችል አይደለም።
እስኪ ምሳሌ ስጠኝ።
ጥሩ። እንግዲህ ድርጅቱ ከተፈጸመ በኋላ እንዳልኩት የፌደራል መንግስቱ ነው አሁን ሙሉ በሙሉ ሊባል በሚችል ሁኔታ ክልሉ ላይ የመንግስት ኃላፊነትን እየወጣ ያለው ፌደራል መንግስቱ ነውና የክልሉ መንግስት አሁን ፉሊ ፋንክሽን እያደረገ ነው ለማለት የሚያስችል ሁኔታ አይደለም ያለው። ይሄ አንዱ መሰረታዊ ነገር ነው። ይሄንን ተከትሎ ግን በርካታ የማህበረሰቡ የመንፈስ አነቃቂዎች እንላቸው እነዚህ ንቁ የሆኑ የማህበረሰቡ አባላት የእስራት ግድያና የማሳደድ ትን እየተደረገባቸው ነው። እነዚህ የሚወጡት መረጃዎች የሚያሳዩት እንደዛ አይነት ነገር እየተደረገ ነው። ሌላው የሚሊሻ ልዩ ኃይልና የመታሰሉ ከክልሉ ጸጥታና ሰላም ጋር ተያያዥ የሆኑ ማቅሮችን የማፍረስና መሰል እንቅስቃሴዎች እየተካሄዱ እንደሆነ መረጃዎች ይደርሱናል። ገበሬዎች አካባቢም እንግዲህ ያማራው ማህበረሰብና ሳሪያ ትጥቅ እንግዲህ የማይነጣጠሉ ነገሮች ናቸው። አሁንም ገበሬው አካባቢ ተመሳሪያ የማስፈታትና የመሳሰሉ እንቅስቃሴዎች እንዳሉ መረጃዎች ይደርሱናል። ያን ብቻም አይደለም እንግዲህ ዛ የተከሰተውን ነገር የተለያዩ ቡድኖች በምን መልኩ ነው ሪአክት ያደረጉ ያሉት ብለን ስናስብ አንዳንድ የሆነ ወደሆነ አቅጣጫ የሚመራን ነገር እንዳለ ይታየናል።
መልካም። አቶ ተመስገን የመንግስት እንቅስቃሴ የአካባቢውን መንግስት እንቅስቃሴ ገድቦታል በሚል የደረሰበት እንደሚሰማችሁ አስረድተሃል። ቀጣይ አቅጣጫ ምን መሆን አለበት ትላለ? ሁኔታዎች ከቁጥጥር ውጪ ከመውጣታቸው አስቀድሞ የተፈጠረው ሁኔታ ወደ ተሻለ አዝማሚያ እንዲመጣ የፌደራል መንግስት ማሳደድና ማሰሩን እንዲያቆም የሚልም ትገልጻላችሁ። በተጨባጭ እነኚህን ሁኔታዎች የሚያስረዱ መረጃዎች አላችሁ ወይ? ከሆነስ የተሻለ መተማመን እንዲኖር የአካባቢው ማህበረሰብም ወደ መረጋጋትና ሰላሙ እንዲመለስ ይረዳል የምትሉት ተጨባጭ አማራጭ ምንድን ነው?
ትክክል ነው። እንግዲህ በመግለጫችንም በዋናነት ከሀዘን መግለጫውና የተሰማንን ስሜት ከመግለጫም ባሻገር ሁኔታዎች ከቁጥጥር ውጭ ሆነው ነገሮች ከመበላሸታቸው በፊት መንግስት ሊወስዳቸው ይገባል ብለን ያሰብናቸውን እርምጃዎች ነው የጠቀስነው እና ከነሳም ውስጥ አንዱ እንግዲህ ስህተት ተሰራ ብለን የምናስበው የፌደራል መንግስቱ በክልሉ መንግስቱ ጣልቃ ገብቶ ሙሉ በሙሉ እያንቀሳቀሰ መሆኑ ይሄ የመጀመሪያው አንዱ መስተካከል የሚገባው ነገር ነው። እዛ አካባቢ የተከሰተውን ችግር የክልሉ መንግስት እና ሀገር ሽማግሌዎች የሌሎችም ድርጅቶች በመተባበር በመነጋገር በመመካከር መፍታት የሚችሉት ጉዳይ ነው ብለን እናስባለን። የፌዴራል መንግስቱን ጣልቃ ገብነት በሚፈልግ ደረጃ ላይ ነው ያለው ብለን አናስብም። ያንን ችግር መፍታት የሚችል አቅም አለ ብለን እናስባለን። ስለዚህ ፌዴራል መንግስቱ ያንን እንዲያደርግ ለህዝቡ እና ለክልሉ መንግስት እድሉን ሊሰጥ ይገባል ብለን እናስባለን። እሱ አንዱ እናስተላልፈው መልእክት ነው። ሌላው በዋናነት እንግዲህ ቁጥርጣሬ የፈጠረውና ህዝቡን ውዥን ብር ውስጥ የከተተው የመንግስት በገለልተኛ ወገን ያልተጣራ ወይም ደግሞ ከመንግስት ብቻ የወጣው ድርጊቱን የመፈንቅለ መንግስት ሙከራ ነው፣ በዛም ውስጥ መፈንቅለ መንግስት ለማድረግ የተሳተፉ ግለሰቦች ናቸው ተብለው እየተወሰደ ያለው እርምጃ የአንድ ወገን እይታ ስለሆነ ያለው እሱ በገለልተኛ ወገን እንዲጣራ መንግስት ለዚህ ትብብር እንዲያደርግ መንግስትም ላይ ዓለም አቀፉ ማህበረሰብ ጫና እንዲያሳድር ይሄንም ነው እንግዲህ መልእክት ያስተላልፍ ነው። በዚህ ረገድ ካለም አቀፍ ተቋማት ጋር እስካሁን የተለያዩ እንቅስቃሴዎች እየተደረገ ነው፣ ይሄን ገለልተኛ ማጣራት እንዲካሄድ ማለት ነው። ሌሎቹ እንግዲህ ህዝቡ በአንድነት በዚህ አስከፊና ምናልባትም በታሪካችን ሊጠቀሱ ከሚችሉ አንድ የፈተና ወቅት ላይ መላው የአማራ ህዝብ፣ የአማራ ህዝብ ወዳጆች እና መላው ኢትዮጵያውያን በዚህ ሰዓት በጣም በሰከነ ሁኔታ በአንድነት በመተባበር በመደማመጥ ያለንበትን ችግር እንድንናልፈው ለህዝቡም ነው ጥሪ ያቀረብ ነው።
በሰከነ ሁኔታ ብልሃል ተመስገን፣ ጊዜው የሚጠይቅ ይመስለኛል። ያነሳቸዋቸው ጥያቄዎችም ሀሳቦችም በርከት ያሉ መሆናቸውን ተመልክቻለሁ። ሌሎች መሰል እንቅስቃሴዎችም ሆኑ በሂደት የሚታዩ ሁኔታዎችን አስመልክቶ መልሰን እንደምናገኛችሁ ተስፋ አደርጋለሁ። ተመስገን መንግስቱ፣ በሰሜን አሜሪካ የአማራ ማህበር ከመስራቾቹ አንዱና የህዝብ ግንኙነት ቃል አቀባይ፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ።
አሉላና እንግዳውን አቶ ተመስገን እናመሰግናለን። ለሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። አንድ ማስታወሻ ወይም ማስታወቂያ ለአድማጮቻችን እናሰማ። በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን አዲስ የኤፍኤም ሬዲዮ ስርጭት ከፊታችን እሁድ ሰኔ 24 አንስቶ ዘወትር ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባ የአሃዱ ኤፍኤም ሬዲዮ 94.3 ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማስተዋወቅ እንወዳለን። 94.3 የአሃዱ ኤፍኤም ሬዲዮ ላይ በአሜሪካ ድምጽ በአጭር ሞገድና በናይል ሳት ከመተላለፈው መደበኛው የቀጥታ ስርጭታችን በተጨማሪ መሆኑ ነው።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁ አዳነች ፍስሐዬና
ቆንጅት ታየነን አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። አሁን በእኛ በኩል በሰላም ደህና ደሩ።